ሰላም ጤና ይስጥልን ጋቢና ቪው የጀመረ ከምሽቱ መዝግቢቶቻችን መካከል
በቤተክርስቲያኗ እዚህ ካለው ኢትዮጵያ ኮሚኒቲ ጋር ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንትነት ቤተክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ ኤርትራ ቀን በሚል ለማህበረሰቡ ዚላለው ባህላችንን የምናስተዋውቅበት አለባበሳችንን የምናስተዋውቅበት ምግባችንን የምናስተዋውቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው።
በሚልዋኪ ትውልደ ኢትዮጵያውያን ብቸኛ ደብር ዙሪያ የቀኝ ዘገባ በምሽቱ ይኖረናል። ሌሎችም ዘገባዎች አሉን። አስማማየ ነኝ ምሽት ዝግጅት ተመራለው። ኤልያስ አስማረ የስቱዲዮን ቅንብር ይከውንላል። አብራችሁን አምሹ። በዚህ ወደ ቀዳሚ መሰናዶ እንሻገር። የሚልዋኪ ከተማ ትውልደ ኢትዮጵያውያንና ኤርትራውያን መኖሪያቸው ካደረጓቸው የማዕከላዊ ምዕራብ ዩናይትድ ስቴትስ ከተሞች መካከል አንዷ ናት። ለነዚህ ማህበረሰቦች ትብብርና ወንድማማችነት እየሰሩ ከሚገኙት መካከል የከተማዋ ብቸኛ የኦርቶዶክስ ተዋህዶ ቤተክርስቲያን ደብረ ጽዮን ቅድስት ልደታ ለማርያም ትገኝበታለች። ወደ ሚልዋኪ ያቀነው ሀብታሙ ስዩም ከመመናኑ ጋር ያደረገው ቆይታ እንደሚከተለው ወደ እናንተ ይደርሳል።
የሚልዋኪ ከተማ ኦክሪክ ከተማ ለኦትሮው የጸጥታ ድባብ ይገንበታል። እሁድ ማለዳና ረፋዱን ግን ባንደኛው ጥግ ላይ ከመትገኝ ቤተክርስቲያን የሚተም የቅዳሴና የወጣቶች ህብረ ዝማሬ የጸጥታውን ኃያልነት ቀምቶ ልዩ አውድ ያነግስበታል። እቺ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ የደብረ ጽዮን ቅድስት ልደታ ለማርያም ቤተክርስቲያን ተብላ ትጠራለች። በሙያቸው የውስጥ ደዌ ሐኪም የሆኑት ዶክተር እዮብ አለታደሰ የቤተክርስቲያኗ የሰበካ ጉባኤ ጻፊ ናቸው።
ያው እንግዲህ እንደሚታወቀው ዊስኮንሰን እና ሚልዋኪ አካባቢው ኢትዮጵያ ማህበረሰብ ለረጅም ጊዜ ሲኖርበት የነበረ አካባቢ ነው። የዩኒቨርሲቲ ኦፍ ዊስኮንሰን ብዙ ኢትዮጵያውያን ምሁራን የተማሩበት ተቋም ነው እና ኢትዮጵያውያን በዚህ ይኖሩ ነበረ። ይህንም ደግሞ ቤተክርስቲያን ለማቋቋም ፍላጎትና ምኞት ነበራቸው። ሁኔታዎች ባለመመታቻቸው እግዚአብሔር ስላልፈቀደ ቀድሞ ሊቋቋም አልቻለም። ግን ወንድሞችና አቶች ተሰባስበው የጽዋ መርሃ ግብር አቋቁሞ ነበረ ማህበረ ማርያም ብለው ከ2018 በፊት ማለት ነው። በዛ ጽዋ ማህበር ተገናኝተው ጽዋ እየጠጡ እየተወያዩ ከዛ እንግዲህ አድጎ መጥቶ 2018 ዓመተ ምህረት እዚህ በነበር ነው የኢትዮጵያውያን ማህበረሰብ ቤተክርስቲያኗ ልትቋቋም ትችላለች።
ቤተክርስቲያኗ ከትውልድ አገራቸው ርቀው የዌስኮንሰን ግዛት ከተማ መኖሪያቸው ላደረጉ ሁሉ የመንፈሳዊ አገልግሎት መናገሻ ከመሆኗ ባሻገር ከኢትዮጵያውያንና ኤርትራውያን ለሚወለዱ ሕፃናትና ታዳጊዎች ስለ ማንነታቸው ያውቁ ዘንድ በምታስተባብራቸው መርሃ ግብሮች በጎ አበርክቶት እንዳላት ዶክተር እዮብ ይናገራሉ።
ቤተክርስቲያኗ እንግዲህ ከተቋቋመች አንስቶ የተነሳችለት ዓላማ አንደኛው እዚህ ያሉ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን የሃይማኖት አገልግሎት እንዲያገኙ፣ ሁለተኛ ደግሞ ባህላቸውን ማንነታቸውን እዚህ በሚኖርባትም ደግሞ አሜሪካን ሀገር እንዲያዳብሩ፣ ከዛው ተጨማሪ ደግሞ ተተኪ ትውልዶች ህፃናቶቹ ልጆቹ የዚችን ሀገር የኢትዮጵያን ባህል እንዲያውቁ ለማድረግ ነው ማለት ነው። ስለዚህ ከተቋቋመች ጀምሮ እንግዲህ አገልግሎት ትሰጣለች ማለት ነው። ባህልን ብቻ በተመለከተ እንግዲህ ቤተክርስቲያኗ እዚህ ካለው የኢትዮጵያ ኮሚኒቲ ጋር ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንትነት ቤተክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ ኤርትራ ቀን በሚል ለማህበረሰቡ ዚላለው ባህላችንን የምናስተዋውቅበት አለባበሳችንን የምናስተዋውቅበት ምግባችንን የምናስተዋውቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው። እና ይህ ፌስቲቫል በብዛት አሜሪካውያን የሆኑ የዚህ ሀገር ሰዎች ይሳተፉበታል ማለት ነው። ይህም ፌስቲቫል ደግሞ ምንድነው ያገዘው? ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ፣ ስለ ምግቡ ሪሰርች እንዲያደርጉ፣ እንደዚህ በማድረግ ቤተክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ፣ ተተኪ ትውልድ ደግሞ ይህን እንዲያውቅ ጥረት እያደረገች ነው። የምትገኙ?
አዎ፣ ፊደል ይመራሉ። አማርኛም ትግርኛም አብረው ይማራሉ።
ለሰላሳ ዓመታት ያክል ሚልዋኪን ቤታቸው ያደረጓት የኮምፒውተር ቴክኖሎጂ ባለሙያው አቶ ደረጀ መኮንን የቤተ ክርስቲያኗን ዕድሜ ለማራዘም የሐሳብ የክህሎትና የጉልበት እገዛ ከሚቸሩት ትውልድ ኢትዮጵያን መካከል አንዱ ናቸው። ምክንያታቸው ደግሞ ቤተ ክርስቲያኗ ከሃይማኖታዊ ተቋምነት ተሻግራ የማህበረሰብ ትስስር ማዕከል መሆኗን ማስቀጠል መሻት ነው።
ቤተ ክርስቲያን ሳይኖረን እንግዲህ እኔ ከዚህ ቺካጎ ለ20 ዓመት ኤቭሪ ዊኬንድ እየነዳሁ መድኃኔዓለም ቤተ ክርስቲያን ይሄድ ነበር። ከባድ ነው። በስኖ ጊዜ መንዳት፣ በስኖ ጊዜ መሄድ ቺካጎ ድረስ ከባድ ነበር። ቤተሰብ ከተመሰረቱ በኋላም ከባድ ነበር። እዚህ ብዛት አበሻ ስላልነበረ ትንሽ ቤተ ክርስቲያን ማቋቋም ከባድ ነበር። አሁን ብዙ ኢትዮጵያና ኤርትራ ኮሚቴ ሰዎች መምጣት ከጀመሩ ወዲህ ግን ይህን ቤተ ክርስቲያን ከተቋቋመ በኋላ በጣም የመገናኘት የማቀራረብ እንዲሁም ደግሞ የመተሳሰብ በለቅሶ ጊዜ ለቅሶ ቢባል ደስታ ቢባል አሁን ሁላችንም በአንድነት የምንሰማበት ኮሙኒኬት የምናረግበት የሶሻል ሚዲያዎችን እንኳን በህብረት ሼር የምናረግበት ፕላትፎርም ሁሉ እንዲፈጠር አድርጓል።
የሚልዋኪዋ ደብረጽዮን ቅድስት ልደታ ለማርያም ቤተክርስቲያን በአማርኛና በትግርኛ ቋንቋዎች አገልግሎት የሚሰጥባት ኢትዮጵያውያንና ኤርትራውያን በወዳጅነት መንፈስ የሚስተናገዱባት ስለመሆኗ የሚናገሩት አቶ ደረጀ የሁለቱን ህዝቦች ተወላጆች ይበልጥኑ ያቀራረበች ደብር መሆኗንም ያወሳሉ።
የኢትዮጵያና ኤርትራ መቼስ አገር የተለያየን አገር ብንሆንም ለካ አለቆቻችን ወይም መሪዎቻችን ነው እንጂ የተለያየ ነው እኛ አልተለያየንም የሚለውን ትልቅ መልእክት ነው ለሁላችን የሰጠን። አብረን ቀድሳለን። አብረን ቋንቋውን እንኳን ትግርኛ ከተሰበከ እየገባን አሜን እያልን ነው የምንሄደው። አማርኛም ሲሰበክ እነሱም እንደዛ ማለት ነው። በፍቅር በአንድነት በትልቅ ደስታ አብረን የምናከብርበት ምክንያት እንደ ለሌላ ቤተክርስቲያንም ራሱ ትልቅ አርአያ ይሆናል ብዬ የምለው ነገር ነው። ካህኖቻችን ኤርትራዊ ኢትዮጵያዊ ካህን አንድ ላይ የሚቀድሱበት፣ ዲያቆናት ኤርትራዊ ዲያቆናት ኢትዮጵያዊ አብረው የሚቀድሱበት በፍቅር በሰላም ሳንናገር እንኳን የሚገባቸው ሳናጥ እንኳን ስንጠፋ በቋንቋቸው በሚችሉት መንገድ እንኳን አቅፈው አነጋግረውን የሚሄዱበት ትልቅ የኛን ህብረት ያጠነከረልን በደስታቸው የምንካፈል በሀዘናቸው የምንካፈል እነሱም እንደዚሁ እና ኮሚኒቲያችን እንዲሰፋልን እንዲጠነክርልን እስካሁን ድረስ በጣም ትልቅ ሰላም ያለን እግዚአብሔር ይመስገን። በጣም በዚህ በጣም ደስ ይለናል። ይሄንን ነገርና እንደው ሌላውን ቤተክርስቲያን እንዲህ አይነት ነገር እንመኛለን።
ግን ስትሆኚ የነርስን ያክል ከፔሸንትን ጋር ክሎዝ ኢንተራክሽን
ከስራ ጫናቸው የተረፈውን ሰዓት በቤተ ክርስቲያኒቱ አገልግሎት ላይ የሚያውሉ ባለሙያዎች ከሚያደርጓቸው አዎንታዊ ነገሮች መካከል አንዱ ወጣቶች በመጪ ህይወታቸው የተሻለውን መንገድ እንዲመርጡ የህይወት ልምድ የሚያካፍሉበት ምክር የሚለግሱበት አፍታ ነው። በሕክምና ሙያ ለመሰማራት የምትፈልገው ቲና ስራደ ታላላቆቿን ምክር እያዳመጠች ነው።
አሁን 12ኛ ክፍል ነኝ። ወደ ኦፊት መሆንን ፈልገው ወደ ሜዲካል ፊልድ ገብቼ ላይክ ነርሲንግ ማጥናት ፈልጋለሁ። እዚህ ኮሚኒቲ በጣም ደስ ይላል። ላይክ ትንሽ ነው ከሌሎች ስቴቶች ጋር ሲነጻጸር በሀበሻ ኮሚኒቲ ትንሽ ነው። ግን ያውም ሆኖ አይ ላይክ እንትን ስትሮንግ ባንድ አለ። የተለያዩ ኮሚኒቲ ላይክ ፒክኒክ እናረጋለን፣ ካምፒንግ ትሪፕ እናረጋለን፣ የቸርች ፌስቲቫል ሆስት እናረጋለን። እና ትንሽ ብንሆንም አይ ቲንክ ላይክ ኮሚኒቲው በጣም ጥሩና ላይክ አፕሊፍቲንግ የሚያደርግ ኮሚኒቲ ነው ያለ እዚህ።
ቲና ለስምንት ዓመታት ያክል በሚልዋኪ ኖራለች። የቤተ ክርስቲያኗን በጎ ተጽዕኖዎች እንዴት አስረዳለች?
ቸርች ሚልዋኪ ውስጥ እዚህ መኖሩ ለእኔና ለግለኔ እድሜ ላሉት ከቤተ ክርስቲያን እንዳይርቁ ጠፍተው እንዳይቀሩ በሌላ ነገር ላይክ ተታለው ወይንም ላይክ እንዳይረሱ ባህላቸውን ሃይማኖታቸውን እንዳይረሱ ያግዛል። ከዛም በልጦ ደግሞ ላይክ ሞር ከእግዚአብሔር ክሎስ እንድንሆን ያደርገናል። ላይክ በሃይማኖታችን እንድንጠነክር በጣም ሄልፕ አድርጎናል። ሜ ፐርሰናሊ ያ
ደብረጽዮን ቅድስት ልደታ ለማርያም ቤተክርስቲያን በተቆረቆረች ጥቂት ዓመታት ውስጥ ኢትዮጵያና ኤርትራውያን ማህበረሰብ አባላት ለማጋራት የጣረቻቸው በጎ ጅምሮች ለሌላው ማህበረሰብ ፋይዳ ወደሚኖራቸው መርሃ ግብሮች ማሳደግ እንደምትሻ የሰበካ ጉባኤው ጻፊ ዶክተር ኢዮባ ጫውተውናል።
እንግዲህ በዋናኛነት ያልነው ምንድነው ቤተክርስቲያናችን ለሌላው ቤተክርስቲያን ለሌሎች አጥቢያ ቤተክርስቲያኖች አሪያ በመትሆን መልኩ ለወደፊት እንድትደራጅ ሰፊ ይቀዳለን ማለት ነው። ለዚህም ደግሞ ስትራቴጂካዊ አቅጣጫ አስቀምጠን እየተንቀሳቀስን ነው የምንገኘው። ከነዚህ መካከለ አንደኛው ተተኪ ትውልድ ላይ መስራት ነው። በተተኪ ትውልድ ላይ ስንሰራ በሚያውቁት ቋንቋ በዚህ ሀገር ቋንቋ ሃይማኖታቸውን ባህላቸውን ስለ ኢትዮጵያ ማንነትና ስለ ኦርቶዶክስ ሃይማኖታቸው እንዲረዱ እሱ ላይ ለመስራት ይዘናል። በዚህም ደግሞ የሰው ኃይል መድበን እሱ ላይ ለመስራት እቅድ ይዘናል ማለት ነው። ሌላ እንግዲህ እግዚአብሔር ቢፈቅድ ነገሮች ቢሳኩ ደግሞ ያሁን ያለንበትን ህንጻ ቤተክርስቲያን በማሻሻል የተሻለ ህንጻ ቤተክርስቲያን መገንባት እቅድ አለን። ከዛ እንግዲህ ለወደፊት እዚህ አካባቢ ብዙ የህክምና ሙያተኛ ያላቸው ኢትዮጵያውያን ኤርትራውያን እንዲሁም በተለያየ ደግሞ ፕሮፌሽናል ያሉ ሙያተኞች ስለሚገኙ የነጻ ክሊኒክ አቋቁመን ልጆቻችን ቮለንቲር የሚያርጉበት እዚህ የተወለዱ ቮለንቲር የሚያርጉበት በህክምና ሙያ በጤና ዘርፍ የሚሳተፉበት መሳተፍ የሚፈልጉ ኤክስፖዝ የሚሆኑበት በዚህ አካባቢ ደግሞ ያሉ ኢንሹራንስ የሌላቸው ወይ አንደር ኢንሹርድ የሆኑ ኢትዮጵያውያንና ኤርትራውያን በሚገባቸው ቋንቋ በሚያውቁት በትግርኛም በአማርኛም ህክምና አገልግሎት እንዲያገኙ በሱ ላይ ለመስራት እቅድ ይዘን ሂደቶች ላይ እንገኛለን።
ቤተክርስቲያኗ የወጠነችው እንዲሳካ የመልካም ሐሳብ ተጋሪዎችና ደጋፊዎች ርብርብና ሁለንተናዊ እገዛ እንዲቀጥልም ጥሪ ቀርቧል። ለአሜሪካ ድምጽ ሀብታሙ ስዩም ሚልዋኪ ዊስኮንሰን።
ቀጥለን ደግሞ የልጅነት ህልሙን እየኖረ ስላለው የሙዚቃ አቀናባሪ ተመለከተ ዘገባ እናደርሳችሁ። ተወዳጁ የሙዚቃ አቀናባሪ ኪሩቤል ተስፋዬ የመጀመሪያውን አልበም ያቀናበረው በአስራዎቹ መጨረሻ እድሜ ነው። ያብራ አደጉና ጓደኛው ሄኖክ አበበ የመጀመሪያ አልበም ቅንብር ለሙከራ የሰራው ነበር። እርሱ ሙከራ ነበር ቢለውም ባልጠበቀው መልኩ በታዋቂ አቀናባሪ ከተወደደለት በኋላ ወደ ሙያው በሰፊው እንደገባ ኪሩቤል ይገልጻል። ከዚያን ጊዜ ወዲህ በቁጥር የማያስታውሳቸው የበዙ ነጠላ ዜማዎችና በርካታ አልበሞችንም አቀናብሯል። ወጣቱ አቀናባሪ ኪሩቤልን ያነጋገረው ኬኔዲ አባተ ነው፣ እንደሚከተለው ይቀርባል።
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ አመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጽ ወጣቱ አቀናባሪ፣ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ 10ኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበር። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበር። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ ልጅ ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወሰደ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ በቃ ያ ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ ቆየሁትን እንትን ለማከከስ ቻልኩኝ።
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው ያብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል።
ወደዚህ ወደ ቅንብሩ ደግሞ ሳላስተቦ ነው የገባሁት። በሄኖክ ስራ ነው የገባነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አረንጅመንቶቹ የተጀመሩትና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማውና ዴኮ በቃ ያለቀ አረንጅመንት ነው። አዎ ሚክስ እና ማስተር ከተደረገ ይሄ በደም ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ይችላልላችሁ ታባለ። ስለዚህ ሳይታሰብ ነው የተጀመረው። ከዛ የነውክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምጽ አያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
አዎ የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃ አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበትና ያንተን ጠንካራ ማኔጀርም ነበረው። ባጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ። ከዚህ ከተላመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ይችላል። ብዙ ነገር ልምድ ወስጄበታል። የኑሮም የሙያም የሁሉ ነው።
የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በአለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን ቶራ የሚባል ግሩፕ። በዛ ባንድ ተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር ተዛረሙ። በጣም መመኘው የነበረው ጃኖም ሆኜ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንንም ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያየ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት ድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁን ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ
ለሙዚቀኛ ሙዚቃ የነፍስ ነገር ነው፣ የስሜት ብቻ ሳይሆን ማለት ነው። እና ሌላ ፍሪደም ነው ያለው። ያ ሙዚቃ ላይ ሲቀመጥ ሁሉን ነገር ነው መራሰው። ሁሉን ተናድጄም ከሆነ ትረሳዋለሁ። የሆነ ነገር አስጨንቆም ከሆነ ትረሳዋለህ። ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱ ነው የቻለ በቃ መስጦ ይዞ የሚሄድ ነገር ስላለ ማለት ነው። እና እድለኛንን በያስባለሁ እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። መመኛው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችንም ያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በኔ ሙያ ውስጥ አሁን ኪቦርዲስት ነኝ የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ ተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና አጠናሁኝ። ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነውና ሁሌ አንድ ነገር ብቻ ባንድ መንገድ ብዙ ጊዜ ህይወትን ላታሸንፎት ይችላልና አሁንም ራሱ ከሙዚቃ ሙጪ ሌላም ነገሮች ማማከር ብቻል ደስ ይለኛል እና ሌላው ማያ ላይም ያለውን ሰው እንደዚሁ ቢያረግ መከራለሁ ህይወትን ለማሸነፍ የተሻለ ነገር ለማምጣት
ፈልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ አልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። አሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አሁን ደግሞ አድናቆትን ያተረፈው የሰርከስ ቡድን ወደ ተመለከተው ዘገባ እንለፍ። የግድግዳው ቀለም በደበዘዘና የመሬቱ ምንጣፍ በተነጣጠቀ አዳራሽ ውስጥ ቅልጥፍና የተመላበት ልዩ የሰውነት እንቅስቃሴ የሚያሳዩ ወጣት የአክሮባት ስፖርተኞች ያጋሮቻቸውን እግር ወደ ላይ ከፍ አድርገው አየር ላይ ሲያሽከረክሩ፣ ሌሎች ደግሞ የተለያዩ ቁሳቁሶችን በማሽከርከርና ባልተለመደ መልኩ በመጣጣፍ ትዕይንቶችን ይሰራሉ። በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግባት ጥረት ቢኖርበትም ወጣቶችን ስለመግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይም እውቅና ማግኘት ችሏል። አጃንስ ፍራንስ ፕሬስ የተሰናዳውን ዘገባ ሲዮን ግርማ እንደሚከተሉት አቀርባለች።
በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብዓት እጥረት ቢኖርበትም ወጣቶችን ስነምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይ እውቅና ማግኘት ችሏል። የሰርከሱ የኪነጥበብ ዳይሬክተር እንዳለ ኃይሌ በሱ ስር የሚሰለጥኑና ትልቅ ደረጃ ለመድረስ የሚጓጉ 35 ወጣቶች አሉት። ከነዚህ ውስጥ በእድሜ ትንሹ 5 ዓመቱ ሲሆን አብዛኞቹ ግን በ20ዎቹ የእድሜ ክልል ውስጥ የሚገኙ ናቸው። ክብ ቀለበቶችን ከጓደኛዋ ጋር እየተወራወረች ያገኘናት የ18 ዓመቷ ወጣት ናርዶስ አዊልቱ በሰርከስ ውስጥ ስላሳለፈችው በርካታ ዓመታት በፍቅር ትናገራለች።
አንደኛ ጥሩ ስነምግባር እንድናድጋችሁ ነው። ሁለተኛ በትምህርትም እንድንጠናከር ያደርገናል። በቃ ሁሉ ነገር ለኔ።
እዚህ ቡድን ውስጥ ለሚሰሩ አብዛኞቹ ወጣቶች ሰርከስ ህይወታቸው ነው። በአንድ ወቅት የኢኮኖሚ ማዕከልና የኢትዮጵያ ትልቋ ከተማ የነበረችው ድሬዳዋ ለመፈጠሯ ምክንያት የነበረው የባቡር መስመር ችግር ውስጥ ሲወድቅ ድሬዳዋ ቀዝቅዛለች። ወጣቶችን ችግር ውስጥ እንዳይገቡ የሚጠብቅና የሚያዝናና ብዙም አማራጭ በከተማዋ የለም። ሰርከሱን እንደ አውሮፓውያን አቆጣጠር በ1997 ዓመተ ምህረት ከመሰረቱት መካከል አንዱ የሆነው እንዳለ የሰርከስ ቡድኑን አስፈላጊነት እንዲያስረዳል።
ካልባሌ ቦታ ኢየሱስ ተሚያይኖራቸው አብዛኛውን ስፖርቱን እንዲከታተሉ ሰርከስን እንዲወዱ በዲሲፕሊን እንዲያርጉ አርገናል። እንዳያችሁት አካባቢው ላይ ድራግ የሚጨሱ የሚቀም አለ። እኛ ጋር ግን እዚህ ጋር ዲሲፕሊን ነው።
የሰርከስ ቡድኑ አባል ለመሆን ምንም አይነት ክፍያ አይጠይቅም። እንዳለም ለሰርከስ የሚሰለጥኑ ወጣቶችን ለመመልመል ምንም አይነት ችግር እንደሌለበት ይናገራል። አብዱል ደፋር ራህማቶ የ24 ዓመት ወጣት ሲሆን የሰርከስ ቡድኑን የተቀላቀለው ገና የ6 ዓመት ልጅ ያለ ነው። አሁን የእጅ በእጅ አክሮባትን ጨምሮ በተለያዩ ከፍተኛ ደረጃ ጂምናስቲኮችና ስነምግባር ሰልጥኗል። በልጅነቴ ሌሎች ህፃናት ሲጫወቱ እኔ ግን የሚስበኝ አክሮባት ነበር የሚለው አብዱል ደፋር አሁን የሚተዳደረው ሰርከስ በማሳየት ሲሆን ስኬታማ ለመሆን የሄደበት መንገድ ግን ረጅምና አድካሚ መሆኑን ይገልጻል።
ዲሲፕሊን ወሳኙ ነው። ያው ሃይ ፐርፎርማንስ ብትሆን ያው ያለ ዲሲፕሊን ዋጋ ሊኖር አይችልም። አንደኛ የሚያስፈልገን ነገር ዲሲፕሊን ነው። ሁለተኛ ሃርድ ወርክ የሚያስፈልገናል። ያው ኖርማሊ ባንኪን ትሬዲንግ ስናደርግ ወደ ኖርማል ፐርፌክት ሆኖ እንድንሰራው በትንሹ ከ3 አመት በላይ ይፈልጋል ትሬዲንግ ማለት ነው።
ድሬዳዋ ሰርከስ ቻይና እና ሩሲያን ጨምሮ በታላላቅ ፌስቲቫሎች ላይ ተካፍሎ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በ2019 እርስ በርስ በመቀጣጠል ባሳዩት ትዕይንት አብዱራሂምና አበበ በሞንቴ ካርሎ ዓለም አቀፍ ፌስቲቫል ላይ የሚደረገውን ታዋቂውን የአዲሱ ትውልድ ውድድር ጨምሮ 7 ሽልማቶችን አግኝተዋል።
ከአራት ዓመት በፊት ደግሞ በተመሳሳይ ዘርፍ ረመዳንና ቢኒያም በፓሪስ በተካሄደው 36ኛው የሰርከስ ፌስቲቫል ላይ ተካፍለው የነሐስ ሜዳሊያ አግኝተው ነበር። ዓለም አቀፍ ጉዞዎች የድሬዳዋ ሰርከስ ብቸኛው የገቢ ምንጭ ናቸው። ነገር ግን ያገኙት ስኬት በቂ ገቢ እንዳላመጣላቸው እንዳለ ይገልጻል።
ማቴሪያል ላይ ነው ከፍተኛ ችግር ያለበት። ማቴሪያል ብናገኝ ኑሮ የበለጠ እንተናል። አሁን ማቴሪያሉን የምታገኘው ከውጭ ነው። ኮስቱ ትንሽ ከፍ ይላል። ያንን ለመግዛት ደግሞ አቅም የለም።
የድሬዳዋ ሰርከስ መስራች አብዛኛውን ድጋፍ የሚያገኘው በውጭ የሚኖሩ ሰዎች ከሚያደርጉለት ልገሳ ሲሆን ተጨማሪ ድጋፍ እንዲደረግለት ጥሪ ያቀርባል። በጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ሲዮን ግርማ ዋሽንግተን ዲሲ።
ወደ መጨረሻው ዘገባችን እናል። በናይጄሪያ እንደ ኦቨራይን ታክሲ ይልጋሉት የሚሰጡ 200 የኤሌክትሪክ መኪናዎች አንድ የግል ድርጅት አስማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ጊብሰን ሜካ ካቡጃ የላከውን ዘገባ እንግዶ ወልዴ ያቀርበዋል።
የአየር ንብረት ለውጥ በሉላዊቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምን ጊዜውም ይበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ አገልግሎት የሚሰጡ 200 የኤሌክትሪክ መኪናዎችን አንድ የግል ድርጅት አስተማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ቺዲ ኤካ ኢንቫይብል ትራንስፖርት ተብሎ የተሰየመው የዚህ ኩባንያ የአቡጃ ቅርንጫፍ ኃላፊ ናቸው። ኩባንያቸው በአቡጃ እና በሌሎችም ከተሞች የኤሌክትሪክ መኪናዎችን አስተማርተዋል።
By introducing electric vehicles that will not
የካርቦንም ሆነ ሌሎች ጋዞችን ወደ አየር የማይለቁ የኤሌክትሪክ መኪናዎችን በማስተዋወቃችን አየርን የሚበክሉ ነገሮች በመቀነስ ረገድ ያለብንን ማህበራዊ ኃላፊነት መወጣታችንን እያረጋገጥን ነው።
የኤሌክትሪክ መኪናዎችን በተመለከተ አንድ ጊዜ ከተሞሉ ወይም ቻርጅ ከተደረጉ በኋላ ምን ያህል ርቀት ይሄዳሉ የሚለው ዋና ጥያቄ ነበር ሲሆን መኪናዎቹን ለአገልግሎት በማስተማራት ላይ የሚሰሩት ቤን ኢዲካ መኪናዎቹ አንዴ ከተሞሉ 400 ኪሎ ሜትር ስለሚጓዙ በቂ ነው ባይ ናቸው። ናይጄሪያውያን በቅርቡ ቴክኖሎጂውን በብዛት እንደሚጠቀሙም ተስፋ አላቸው።
In the next couple of years, let's say 5 years from now, 10, I could be way shorter than that. I believe that
በሚቀጥሉት 5 አመታት ወይም ከዚያ ባጠረ ጊዜ ሊሆን ይችላል። በርካታ ቁጥር ያላቸው ናይጄሪያውያን የኤሌክትሪክ መኪና ለመያዝ ፍላጎት ያሳያሉ ብያምናለሁ። ይህን የምልበት ምክንያት አሁን ያለው ትውልድ ከቴክኖሎጂ ጋር ያለውን ትስስርና የኑሮ ዘይቤውን በተለየ መንገድ ለመቀየር ፍላጎት ስላለው ነው።
ቻርጅ ከማድረጊያ ጣቢያዎችም ሆነ ለኤሌክትሪክ መኪኖች አስፈላጊ ከሆኑ ሌሎች መሰረተ ልማቶች ጋር በተገናኘ ያሉትን ችግሮች ናይጄሪያ እየቀረፈች ሲሆን የመኪኖቹ ተቀባይነት ማግኘትም እየጨመረ ነው። ይህም የኤሌክትሪክ መኪኖቹ አካባቢን የማይበክሉ በመሆናቸው እንደሆነ የሚናገሩት የአካባቢ ጥበቃና የመስኩ ባለሙያ ጆሴፍ ኢብራሂም እና ዳንኤል ማንቲም የኤሌክትሪክ መኪኖቹ በሕዝቡ ዘንድ ተቀባይነት እንዲያገኙ መንግስትም በንቁ መሳተፍ እንዳለበት ያሳስባሉ።
We are polluting less and we are creating green jobs and we are also
አሁን ከባቢ አየሩን ብዙ አንበክልም። አካባቢን የማይጎዱ የሥራ መስኮችን እየፈጠርን ነው። ለልማት በመናደርገው ጥረት አካባቢው እንዳይጎዳ እንተጋለን። መንግስት ተጨማሪ አስተዋጽኦ እንዲያደርግና ኢኮኖሚውን የሚዘውረውን የግሉን ዘርፍም ድጋፍ እንዲያደርግ እንሻለን።
Government policies will go a long way to incentivize
የኤሌክትሪክ መኪናን ለመግዛት ለሚሹ በማምረት ላይ ለሚስተማሩ ወይም ከውጭ ለሚያስገቡ አካላት የመንግስት ማበረታቻ እጅግ አስፈላጊ ነው።
የፓሪሱ ስምምነት ፈራሚ የሆነችው ናይጄሪያ በእንደ አውሮፓውያን አቆጣጠር 2060 የብክለት መጠንን ወደ 0 ለመቀነስ ግብ አስቀምጣለች። በ2021 ያጸደቀችው የኃይል ሽግግር ቅድም ንጹህ ኃይልን ለመጠቀም ዝግጁነት እንዳለ አመላካች ነው። ናይጄሪያ የኤሌክትሪክ መጓጓዣ ለማስፋፋት ያላትን ህልም እውን ለማድረግም በፈጠራ የታገዙ መፍትሄዎችና ፖሊሲዎችም አስፈላጊ እንደሆኑ ተጠቁመዋል።
የዛሬው ጋቢና ቪኦኤ በዚሁ አበቃ። አስማማየ ነው በመስተንግዶ፣ ኤልያስ አስማረ ደግሞ በስቱዲዮ ቅንብር አብረናችሁ አመሸን። እናንተ ማብራችሁ ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።